ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 3 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበትን የፍቅር ዜና ፕሮግራማችንን እናሰማለን። በማስከተልም ባሳለፍነው ሳምንት ተላልፈው የነበሩ ሁለት ሀተታዎችን ገሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የወያኔ መሪዎች የኢህአዴግ ስራ አስፈጻሚ የሚል ጭምብል ተጠቅመው ለሻቢያ ዛላንበሳ ባድመን ሊሰጡ ቢወስኑም ይውሳኔ ከኢትዮጵያ ህዝብ በኩል ሰፊ ተቃውሞ እያጋጠመ መሆኑ ተጋልጧል። ከሻቢያ በኩል ከተባሉት አካባቢዎች በተጨማሪ የመሬትና የካሳ ጥያቄዎችም የማሩልኝ እያለ ነው ሲባል፣ በሌላ በኩል ኢሳያስ አፈወርቂ በድንበሩ ውጥረት አመካኝቶ ህዝቡን ቀጥቅጦ ሲገዛ በመቆየቱ ይህ ማጠየቂያውን ሊቀማ አይፈልግም የሚሉም አሉ። ከወደ አስመራ በኩል ወያኔ መጎንበስ ሞቅ ያለ መልስ ያልተሰጠውም በዛ የተነሳ ሊሆን ይችላል ያሉ ክፍሎች ወያኔ ባይል ተጠቅሞ የባድመና የዛላንበሳ ነዋሪዎችን ወደ ሌሎች አካባቢዎች ሊወስድ እቅድ አውጥቷልም ተብሏል። ወያኔ ለሻቢያ መጎንበሱ ለትግራይ ጠቃሚ ነው በሚል ድርጅቱ አሳፋሪ መግለጫ ማውጣቱን የጠቀሱ ክፍሎች መሬት መገበሩ ለሰላምና ለእድገት ዋስትና ነው የሚሉ ቅጥረኞች ምሁሮችና ባዳንን በሰፊው ወያኔ ማሰማራቱ ተነግሯል። በተያዘ ዜና ይህ የወያኔ እርምጃ የአዲሱ ሹም የሰላም እርምጃ አስመስሎ ለማሻሻት ጥረቱ የተጀመረ ሲሆን፣ ባለፈው ሚያዝያ ወር የአሜሪካ ውጭ ጉዳይ ሚኒስቴርና የስለላ ድርጅቶቹ CIA እና NSA ወዘተ በዋሽንግተን ዲሲ ከተማ በኢትዮጵያ ጉዳይ ላይ አዋቂ ነን የሚሉትን አውሮፓውያንን ጠርተው ባደረጉት ውይይት የተወሰነው አዲሱን ሹም በሰፊው ለውጥ አምጪ ብሎ በሁሉም መስክ ማቅረብና ማውደስ መሆኑ የሚዘነጋ አይደለም። ይህንን መሰረት በማድረግ በአፍሪካ የአሜሪካ ቡችላ መሪዎች ከሆኑት አንዱ የሩዋንዳው ካጋሜ ወደ አዲስ አበባ መጥቶ ሲያወድስ፣ ሹሙ ራሱ ደግሞ በአምባገነኑ የዩጋንዳው ሙሴቬኒ ተጋብዞ በአጠቃላይ ሚኒስቴርነት ሁለት ወር ሳይሞላው ሜዳሊያ እንዲሸለምም ተደርጓል። በምዕራቡ መገናኛ ብዙሃንም አዲሱን ሹም በጭፍን ማውደስ ዘመቻ በስራ ላይ እየዋለ ነው ያሉት ታዛቢዎች፣ ይህ በአሜሪካው የስለላ ተቋም NSA የሁለት ዓመት የስለላ ስልጠና የወሰደው የወያኔ አዲስ ጠቅላይ ሚኒስትር በአሜሪካኖች እምነት ተጥሎበታል ይላሉ። ይህንን ድጋፍ በመመካት አዲስ ሹም ከሿሚዎቹ ላፈንግጥ ካለ አሁንም ሙሉ ስልጣን በወያኔ እጅ ነው እና አሜሪካ ከመጥፎ ዕጣ አድነውም ብለዋል።
በትግራይ የኢሮብ ብሔረሰብ አባላት የኢህአዴግ ስራ አስፈጻሚ ኮሚቴ ያደረሰውን ስምምነት ለመቀበል ያደረገውን ሳይን በመቃወም በዳህዋ ከተማ ከፍተኛ የተቃውሞ ሰላማዊ ሰልፍ አድርገዋል። በሰልፉ ላይ ውሳኔው የኢሮብን ህዝብ ይከፋፍላል፣ የኢሮብ ህዝብ ኢትዮጵያዊ እንጂ የኤርትራ አካል አይሆንም፣ ውሳኔው መሻር አለበት የሚሉ መፈክሮች ሲሰሙ እንደነበር ለማወቅ ተችሏል። ሐሙስ ግንቦት 30 ቀን የዚሁ በረሰብ አባላት በአዲግራት ከተማ ተመሳሳይ ስብሰባ አካሂደው ውሳኔውን ላለመቀበል ተስማምተዋል። ይርጎብ የተባለው ቦታ የኢሃፓ ሰራዊት ኢያሰን የትጥቅ ትግል የጀመረበትና ለተወሰኑ አመታትም የተንቀሳቀሰበት ቦታ በመሆኑ የህዝቡ የኢትዮጵያዊነት ስሜት ከፍተኛ መሆኑን መመስከር ይቻላል ተብሏል። በትግራይ የተለያዩ አካባቢዎች ያሉ የአካባቢው ባለስልጣናት የፖለቲካ መሪዎችና ምሁራን እንዲሁም በመላ ዓለም የሚገኙ ዜጎች ያርጀርሱን ስምምነት ለመቀበል የተደረገውን ውሳኔ የሚቃወሙ መሆናቸውን በመግለጽ ላይ ይገኛሉ። በሌላ በኩል የትግራይ ህዝብ ነጻ አውጪ ድርጅት ህወሓት ወያኔ ሰኔ 1 ቀን ባወጣው መግለጫ ያርጀርሱን ስምምነት ለመቀበል ያስተላለፈው ውሳኔ የትግራይን ህዝብ የሚጎዳ አይደለም ካለ በኋላ ህዝቡ በሚናፈሱ ወሬዎች መደናገር አይገባውም ብሏል። ያርጀርሱ ስምምነት ድርድር አፈጻጸም ከህዝቡ ጋር በሚደረግ ውይይት ይሆናል በማለት ጨምሮ ገልጿል።
ወያኔ ስልጣን ከያዘ ጀምሮ በተለያዩ ቦታዎች በሰላም ይኖሩ የነበሩ የአማራ ብሔረሰብ አባላት ከፍተኛ ጭፍጨፋ ሲያካሂድባቸው መቆየቱና በርካታዎችም ከነበሩበት ቦታ በመባረር የተፈናቀሉ መሆናቸው ሲዘገብ መቆየቱ ይታወቃል። በዚህ ዓመት ከየካቲት ወር ጀምሮ በተለያዩ ቦታዎች የሚደረገው መፈናቀል ከጊዜ ወደ ጊዜ እየጨመረ በመምጣቱ አሳሳቢ ደረጃ ላይ ደርሷልም ተብሏል። ከደምቢዶሎና ከብራቦ ለጋ ተፈናቅለው በወሎ ክፍለ ሀገር በራያና ቆቦ በግዛይ መጠለያ ውስጥ የሚገኙ ተማሪዎች ቁጥር 1400 የደረሰ ሲሆን በባህር ዳርና በሌሎች ቦታዎች የተፈሩ ተፈናቃይ ቁጥር እየጨመረ መምጣቱ ተነግሯል። ተፈናቃዮችን ለመርዳት የሚደረገው እንቅስቃሴ አነስተኛ ከመሆኑም በላይ በአካባቢው ሆነ በፌደራል ደረጃ ካገዛዙ በኩል ችግሩን ለመፍታት የሚወሰድ ምንም አይነት እርምጃ ለመኖሩም ለማወቅ ተችሏል። አምነስቲ ኢንተርናሽናል አርብ ሰኔ 1 ቀን ባወጣው መግለጫ በየቦታው በአማራ ተወላጆች ላይ እየደረሰ ያለውን ጥቃት ለመከላከል የወያኔ አገዛዝ ከፍተኛ ኃላፊነት እንዳለበት ገልጿል። ድርጅቱ ከጥቅምት 2010 ጀምሮ በቄለም ወለጋና በሊባቡር አካባቢ በሚኖሩ የአማራ ብሔረሰብ አባላት ላይ ጥቃት ሲፈጸም መቆየቱን ገልጾ በወለጋ ቄለም ዞን በሲዮ ቀበሌ ብቻ 1400 ቤተሰቦች ወጣቶች እያደረሱ በነበረው ጥቃት ስጋት ያደረባቸው መሆኑን በግልጻቸው ይፋ አድርጓል። ከዚህ በተጨማሪ በቤንሻንጉል አካባቢ ቀደም ብሎ በርካታ የአማራ ብሔረሰብ አባላት ተፈናቅለው ወደ ባህር ዳር መሰደዳቸውና በሚያዝያ ወር ደግሞ ከ20 በላይ የሚሆኑ አማሮች የተገደሉ መሆናቸውን ጠቅሷል። የድርጅቱ የምስራቅ አፍሪካ ኃላፊ በተጨማሪ በሰጡት ማብራሪያ እያንዳንዱ ዜጋ በፈለገው ቦታ የመኖርና ንብረት የማፍራት መብቱ የተረጋገጠ መሆን አለበት መሆኑን ገልጸው ይህን አረመናዊ የሆነ ህዝብን የማፈናቀል እንቅስቃሴ ለማስቆም አገዛዙ ኃላፊነት አለበትም ብለዋል።
የአርቲፊሻል የጥጥ ዘርመል እንዲስፋፋ መጽደቁ ታወቀ። አርቲፊሻል የጥጥ ዘርመል ሊያስከትል የሚችለውን የቅርብና የሩቅ ጠቅ በመዘርዘር በመስኩ ላይ ጥልቅ ንባብና ምርምር ያካሄዱ ምሁራን ብርቱ ተቃውሞ ሲያሰሙ እንደነበር የሚታወስ ነው። በቅርቡ በግብርና ምርምር ኢንስቲትዩት ጄኬሴች 1050 እና ጄኬሴች 1947 የተባሉ የጥጥ ዘርመል ዘሮች በጥጥ እርሻዎች ላይ እንዲውሉ ፍቃድ መስጠቱ በርካታ የእርሻ ባለሙያዎችን ያስቆጣ መሆኑ ታውቋል። ይህ ሂደት እንደሚቀጥልና የበቆሎ አርቲፊሻል ዘርመል ዘር ለገበሬዎች በቅርብ ጊዜ ውስጥ እንደሚታደል ለጉዳዩ ቅርብ የሆኑ ወገኖች ያስረዳሉ።
ቻይና በኢትዮጵያ ውስጥ ተካሂድ የነበረውን ኢንቨስትመንት እየቀነሰች መሆኗን ፋይናንሻል ታይምስ የተባለው ጋዜጣ ዘገበ። ቻይና ይህን እርምጃ እንድትወስድ ያስገደዳት ምክንያት በውጭ ምንዛሪ እጥረት ሳቢያ ኢትዮጵያ ብድሯን ለመክፈል አስቸጋሪ ሁኔታ ውስጥ መውደቋን በመረዳቷ ነው ተብሏል። እንደ ፈረንጆቹ አቆጣጠር ከ2006 እስከ 2015 ባለው ጊዜ ውስጥ ለመንገድና ለባቡር መስመር ግንባታ፣ ለኢንዱስትሪያል ፓርክና እንዲሁም ለሌሎች መሰረተ ልማት ስራዎች ቻይና በብድር መልክ ለኢትዮጵያ የሰጠችው 13 ቢሊዮን ዶላር መሆኑንና በአሁን ወቅት የቻይና መሪዎች የብድሩን መጠን በጣም በመቀነስ በጥንቃቄ ለመቋቋም ይፈልጋሉ ማለት ጋዜጣው ዘግቧል። ሲኖሸር የተባለው የቻይና መንግስታዊ የክሬዲት ኢንሹራንስ ኩባንያ ለኢትዮጵያ ብድር ለሚያበድሩ የቻይና ባንኮች ዋስትና መስጠት ማቆሙም ተገልጿል። ቻይና ለወሰደችው የብድር ማቀዝቀዝ እርምጃ እንደ ዋና ምክንያት ሆኖ ከሚቀርበው ከውጭ ምንዛሪ እጥረት ሌላ በአንዳንድ ቦታዎች የተከናወኑት የኢንቨስትመንት ስራዎች ውጤታቸው ከተጠበቀው በታች በመውረዱ መሆኑም ተጠቁሟል። ለምሳሌ ከጅቡቲ አዲስ አበባ ያለው የባቡር መስመር መጣናቸው ከፍተኛ የሆነ የወጪና የገቢ እቃዎች ያመላልሳል የሚል ግምት ተወስዶ የነበረ ቢሆንም እስካሁን ሲያመላልስ የቆየው ከግምት በጣም ዝቅ ያለ እንደሆነም ተነግሯል። ለተከሰተው የውጭ ምንዛሪ እጥረት አንደኛው ምክንያት የገቢና የወጪ ንግድ መጠን አለመመጣጠን መሆኑን ጋዜጣው ያስቀመጠ ቢሆንም በወያኔ ባለስልጣኖች እየተዘረፈ ወደ ውጭ የሚወጣው ገንዘብም አንዱ ምንጭ እንደሆነ ቀደም ሲል ሌሎች መግለጻቸው ይታወቃል። ላለፉት 5 ዓመታት ለገቢ ዕቃዎች የሚከፈለው የውጭ ምንዛሪ አገሪቱ ወደ ውጭ ልካ ከምታገኘው የውጭ ምንዛሪ መጠን በ400% ያህል በመሆኑ በውጭ ምንዛሪ ክምችት ላይ ከፍተኛ ተጽዕኖ የፈጠረ ሲሆን እንደ አውሮፓ አቆጣጠር ከ2000 እስከ 2009 ባለው ጊዜ ውስጥ አገሪቱ 11.5 ቢሊዮን ዶላር ማጣቷና ከ2010 በኋላ ከ10 ቢሊዮን በላይ ለወያኔ ባለስልጣኖችና የጥቅም ተጋሪዎች ወደ ውጭ መውጣቱን ግሎባል ፋይናንሻል ኢንተግሪቲ የተባለው ተቋም ከዚህ በፊት ይፋ ማድረጉ ይታወቃል። ከአምስት ዓመት በፊት ከጠቅላላ ብሔራዊ ሀብት ጂዲፒ 46.8% የነበረው የአገሪቱ ዕዳ በአሁኑ ወቅት ወደ 59% በመድረሱ በጣም አሳሳቢ ሁኔታ እየተከሰተ መሆኑን ፋይናንሻል ታይምስ ዘግቧል።
ከወያኔ የጡረታና የሹመት ተውኔት ጀርባ የባዕዳን ኃይሎች መኖራቸው ተነገረ። ወያኔ ባሳለፍነው ሳምንት የመከላከያ ሹም ሳሙራ ዩኑስን በጡረታ አሰናብቶ በምትኩ ምክትል የነበረውን ሳረ መኮንን በዋና አዛዥነት መሾሙ ስልቻ ቀልቀሎ ስልቻ ነው ተብሏል። በጡረታ መገለል ከተባለም ሳረም ጡረታ መውጣት ይገባው ነበር ተብሏል። እነዚህ ሁለቱም የወያኔ መከላከያ አዛዦች በተለያዩ አቅጣጫ አጋዚ የተባለውን አረመኔ ጦር ያዘመቱ በሺዎች የሚቆጠሩ ንጹሃን ዜጎችን ገድለዋል፣ እንዲሁም በርካቶችን ለአካል ጉዳተኝነት ዳርገዋል። ከዚህም በላይ ሜቴክ በተባለው ድርጅት አማካኝነት በቢሊዮኖች በሚቆጠር ብር ዘረፋ የተዘፈቁ ናቸው ተብሏል። ከዚህ ደረቅ የሹምሽር ተውኔት ጀርባ የአሜሪካ እጅ እንዳለበት ከሚያሳዩ ጠቋሚ ጉዳዮች መሃል በታወቁ ድረገጾች ከወጡት መካከል ያማማቶ ከ15 ዓመታት በላይ የውያኔ የስለላ ድርጅት ኃላፊ የነበረው ጌታቸው አሰፋ የማይጨበጥና ራሱን የሚደብቅ ማለቱና በቅርቡ የወያኔ የስለላው ክፍል ኃላፊ ሆኖ የተሾመው አደም መሐመድ ከሹመቱ ጥቂት ቀናት ቀደም ብሎ ከአሜሪካ የጦር ሹማምንትና ከአሜሪካ አምባሳደር ከሚካኤል ራይነር ጋር መገናኘቱ ጠቋሚዎች ናቸው ተባለ። ከዚህ ጋር በተያያዘም አሜሪካ ለወያኔ ያበረከተችው C-130 ሄርኩለስ ምንም እንኳን ለሰብአዊ እርዳታ መጓጓዣነት እንዲውል መሆኑ ቢነገርም አውሮፕላኑ እጅግ ዘመናዊና ለሳይንሳዊ ምርምሮችና ለስለላ የሚውሉ የዘመኑ የቴክኖሎጂ መሳሪያዎች የተገጠሙለት መሆናቸው የአውሮፕላኑ ዓላማ ለጸረ ሕዝብ ዘመቻ ሊውል መሆኑን ብዙዎች ሲያስረዱም ይደመጣሉ።
በኢየሩሳሌም በሚገኘው የኢትዮጵያ ተዋሕዶ ቤተክርስቲያን ገዳም ውስጥ በነበሩ አገልጋዮች ላይ የእስራኤል ፖሊሶች የወሰዱት እርምጃ እየተወገዘ መሆኑ ታወቀ። በአካባቢ የተፈጠረ የወንጀል ድርጊትን ለመመርመር ነው የመጣ ነው የሚሉ ፖሊሶች በዚያ የሚገኙትን መነኩሴዎች ከመስደባቸው በላይ አንዳንዶቹን ለማሰር የሞከሩ መሆናቸውን አንድ የእስራኤል ቴሌቪዥን ቻናል አሳይቷል። መነኩሴዎቹ የታሰሩት መታወቂያ ተጠይቀው ለማሳየት ፈቃደኛ ባለመሆናቸው ነው በማለት የፖሊስ ቃል አቀባይ አስታውቋል። መነኩሳቱ የገዳሙን የባለቤትነት ሰነድ ቢያሳዩም ፖሊሶች መነኩሳቱን አስወጥተው ገዳሙን የዘጉ መሆናቸው ተዘግቧል። ፖሊሶች መነኩሴዎችን በሚያንገላቱበት ወቅት ወደ መሬት የተወረወሩ የ84 ዓመት አባት ሕክምና ያስፈልጋቸዋል ተብሏል። በእስራኤል የሚገኘው የወያኔ ኤምባሲ ሁኔታው ከፍተኛ የሆነ የዲፕሎማሲ ግጭት ይፈጥራል በማለት ያስፈራራ ቢሆንም እስካሁን የወሰደው እርምጃ እንደሌለ ታውቋል። ድርጊቱ ግን በብዙዎቹ ዘንድ እየተወገዘ ነው። ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። በጓችማላ እሁድ ዕለት በተከሰተው እሳተ ገሞራ ምክንያት የሞቱት ሰዎች ቁጥር 75 የደረሰ ሲሆን 192 ሰዎች የደረሱበት አለመታወቁ ተገልጿል። ማክሰኞ ዕለት እሳተ ገሞራው አዲስ ጭስና ንጥረ ነገር እየተፋ ወደ ታች በመውረዱ በአካባቢው የሚኖሩ ሰዎች ቤት ንብረታቸውን እየጣሉ መሰደድ ተገደዋል ተብሏል። እሁድ ዕለት በተከሰተው እሳተ ገሞራ ምክንያት አካባቢው ከፍተኛ ግለት ያለው በመሆኑ በአደጋው የተጎዱ ዜጎች ለማዳንም ሆነ ለመፈለግ አስቸጋሪ ሁኔታ የፈጠረ መሆኑ ተዘግቧል።
ከጊዜ ወደ ጊዜ የኢትዮጵያውያን ስደተኞች ቁጥር እየናረ መሄዱን ከዓለም አቀፍ የስደተኞች ድርጅት ወቅታዊ ዘገባዎች መገንዘብ ይቻላል። የኢትዮጵያ ወጣቶች ስደትን አማራጭ አድርገው እየወሰዱ ለመሆናቸው ሰበቡ በስልጣን ላይ ያለው በዘረኝነት ላይ የተመሰረተው የወያኔ የግፍ አገዛዝ የሀገሪቱን ሀብት እየዘረፈ ወጣቶችን ለተስፋ ቆራጭነት በመዳረጉ መሆኑን በርካቶች ያስረዳሉ። ከቅርብ ጊዜ ወዲህ በየትኛው አቅጣጫ ከኢትዮጵያ በስደት ከሚወጡ ወጣቶች መሃል ከዩኒቨርሲቲ የተመረቁ ወጣቶች ቁጥር ከአጠቃላይ ስደተኛው 3/4 እንደሆኑ ከተሰባሰቡ የዳሰሳ ጥናቶች መገንዘብ ተችሏል። ሊቢያንና የመንን አቋጥረው የሚሰደዱት በየመንገዶቻቸው ከአመሮ በላይ የሆኑ ስቃዮች ባስተላላፊዎቻቸው እንደሚፈጸምባቸው የሚታወቅ ሲሆን ከሁሉም በላይ በባህር እየሰመጡ የባህር አውሬዎች ሲሳይ እየሆኑ የሚቀሩ ወጣቶችን ቁጥር በእጅ ቁጥረው የሚባል ነው ተብሏል። ባሳለፍነው ሳምንት ከሶማሌ ጠረፍ ከባሳሶ ወደ የመን በጀልባ ይጓዙ ከነበሩት 100 ኢትዮጵያውያን ጀልባው በማዕበል በመመታቱ መስመጡ ሲታወቅ ለጊዜው 46 ኢትዮጵያውያን ህይወታቸው ማለፉ ከአካባቢው ከወጣ ዘገባ መገንዘብ ተችሏል።
ሜቴክ በተባለው የወያኔ የመዝረፊያ ድርጅት የተሰሩ አውቶቡሶች በአጭር ጊዜ ውስጥ እየተሰባበሩና ከአገልግሎት ውጪ መሆናቸውን አዲስ ፎርቹን የተባለው የዜና ተቋም ዘግቧል። በአዲስ አበባ አገልግሎት በመስጠት ላይ የሚገኘው ያንበሳ አውቶቡስ በአሁኑ ወቅት ተሰናክሎበት ለጥገና ካሰማራቸው 97 አውቶቡሶች ውስጥ 86 የሚሆኑት ቢሾፍቱ በሚገኘው የሜቴክ ብረታብረትና ኢንጂነር ተቋም የተሰሩ መሆናቸውን የዜና ተቋም ዘግቧል። ከአምስት ዓመት በፊት የአዲስ አበባ ከተማ አስተዳደር ኮሚቴ ከገዛቸው 500 አውቶቡሶች መካከል በአሁኑ ወቅት በደና የሚንቀሳቀሱት 216 ብቻ መሆናቸውም ተነግሯል።
የኢትዮጵያ ሕዝብ ንብረት የሆኑ ድርጅቶችን ወደ ግል ንብረትነት ለማዞር የተወሰደው እርምጃ ግልብ ነው ተባለ። የኢትዮጵያ አየር መንገድ፣ ቴሌኮሙኒኬሽን፣ የስኳር ድርጅት ወዘተ ድርሻን ወደ ግል ሀብት ለማዞር የተወሰነው ውሳኔ ወያኔ ሀገርን ለመዝረፍ ካለው መሰሪ ዓላማ ጋር መቆራኘቱን በርካቶችም ያስረዳሉ። የሀገር ሀብትን ለማበልጸግ ከሁሉ በፊት የኢትዮጵያ ሕዝብ ሀብትን በመዝረፍ የተቋቋሙት የወያኔ ዝርፊያ የንግድ ድርጅቶች ኤፈርት እና መሰሎቹ ለባለቤቱ ለኢትዮጵያ ሕዝብ መመለስ ይገባቸው ነበር ተብሏል። እንደ ቴሌኮሙኒኬሽን የመሰሉ ስራዎች ላይ ሊሳተፉ ለሚችሉ ድርጅቶች ሙሉ በሙሉ እንዲሳተፉ መፍቀድ ሲገባ ከቴሌ የተወሰነ ድርሻ በመግዛት በስራው እንዲሳተፉ የቀረበው ግብዣ ወያኔ የደረሰበትን የገንዘብ ችግር ለመቅረፍ ብቻ ነጣጠረ በመሆኑ ህዝብ ሊያገኝ የሚገባውን አገልግሎት እንዲያገኝ አያስችለውም ተብሏል።
ሐሙስ ግንቦት 30 ቀን የወያኔ አገዛዝ ባደረገው ሹምሽር የወታደሩ ቁንጮ የነበረው ሳሞራ ዩኑስ በጥሮታ እንዲገለል ተደርጎ ሰአረ መኮንን በቦታው እንዲተካ ተደርጓል። በተጨማሪም በወያኔው ጌታቸው አሰፋ ምትክ የአየር ኃይሉ አዛዥ አደም መሐመድ የተሾመ ሲሆን አባዱላ ገመዳና ግርማ ብሩም በጥሮታ የተሰናበቱ መሆናቸው ተገልጿል። ሳሞራ ዩኑስ ቀደም ብሎ ጥሮታ ለመውጣት እንደጠየቀ በመገናኛ ብዙሃን ሲዘገብ መቆየቱ የሚታወስ ሲሆን ጥረታ ሳይወጣ የቆየው ያስቸኳይ ጊዜ አዋጁ እስኪነሳ እንደነበር ውስጥ አዋቂዎች ተጠቁመዋል። ሳረ መኮንን የወያኔ ነባር አባል መሆኑ የሚታወቅ ሲሆን በሙስና የተጨማለቀ መሆኑ ይነገራል። አደም መሐመድ የኢሂዴን በአዴን ነባር ታጋይ የነበረና ከወያኔ ባለስልጣኖች ጋር የቅርብ ግንኙነትና ወዳጅነት ያለው መሆኑ ይታወቃል። በሰራዊት ውስጥ ያሉት ከፍተኛ ቦታዎች 71% የተያዘው በወያኔው ድርጅት አባላት መሆኑና በጸጥታው መዋቅር ደግሞ ከ90-95% የሚሆኑት ከፍተኛ ቦታዎች በዚሁ ድርጅት አባላት መያዛቸው በተለያዩ ጊዜያት የወጡ መረጃዎች አጋልጠዋል። በተቃውሞቹ ቁንጮ ላይ ያሉትን አንዳንድ ሰዎች መለወጥ በየቦታው የተለመደ መሆኑ እንደ ለውጥ ሊወሰድ አይገባም የሚሉ ወገኖች በእርግጥ ለውጥ ሊመጣ የሚችለው ከላይ እስከታች ያለው የስልጣን እርከን በተገቢው መንገድ ሲተካከል ነው ብለዋል። ለወያኔው አዲስ መሪ አማካሪ ሆኖ ከተሾመ ገና 2 ወር ያልሞላው አባዱላ ገመዳ አሁን በጥረታ መገለሉ አነጋጋሪ ሆኗል። ከዚህ ጋር ተያይዞም ቀደም ሲል ማረጋቸው ተገፎ በሽብርተኝነት ወንጀል ታስረው የነበሩና በቅርብ የተፈቱ ሜጀር ጀነራል አለምሸት ደግፌና ብርጋዴር ጀነራል አሳምነው ጽጌ ማረጋቸው ተመልሶ በጥረታ እንዲሰናበቱ ተደርጓል ተብሏል።
ሜቴክ ተብሎ የሚጠራው የወያኔ የመዝረፊያ ተቋም ከ9 ቢሊዮን ብር በላይ ያባከነ መሆኑን የወያኔ ምክር ቤት አስታወቀ። የምክር ቤቱ የመንግስት ልማት ድርጅቶች ጉዳይ ቋሚ ኮሚቴ የተቋሙን የ9 ወራት እቅድ አፈጻጸም ከገመገመ በኋላ ከ9 ቢሊዮን ብር በላይ የሚገመቱ የተለያዩ መለዋወጫ እቃዎችና መሳሪያዎችን በማምረት አከማችቶ የደረሱበት ያልተዋወቀ መሆኑን ተጋልጧል። ተቋሙ ለምክር ቤቱ በየጊዜው የሚያቀርባቸው ሪፖርቶች ወጥነት የሌላቸውና የሚዋዥቁ ሲሆኑ ብዙ የተጀመሩ ስራዎች ረጅም ጊዜ እየወሰዱ መሆናቸውም ተገልጿል። የኦሞ ኩራዝ ቁጥር 1 እና የበለስ ቁጥር 1 ስኳር ፋብሪካዎች ባለፈው አመት ከ90% በላይ ተጠናቀቁ የተባለ ቢሆንም በአሁኑ አመት ዘገባ ላይ ከዚያ በታች የሆነ አሃዝ የቀረበ መሆኑ ታውቋል። በዚህ ምክንያት የተተከሉ የአገዳ ምርቶች ከደረሱ በኋላ ባክነው የቀሩ መሆናቸውም ተጠቁሟል። የያዩ የማዳበሪያ ፕሮጀክትም በተመሳሳይ መልኩ ሳይሰራ መቅረቱ ተረጋግጧል። የወያኔ ባለስልጣኖች ከፍተኛ ገንዘብ የሚዘርፉበት ይኸው ተቋም ከዚህ በፊት ከ71 ቢሊዮን ብር በላይ የዘረፈ መሆኑ በተደጋጋሚ ተዘግቧል።
የመጪው አመት የበጀት ረቂቅ ለወያኔ ፓርላማ በቀረበበት ወቅት የመንግስት የልማት ድርጅት ከሚባሉት ከስኳር ከኤሌክትሪክ ኃይል ከቴሌ ወዘተ ውጪ በተለያዩ ወቅቶች በብድር የተገኘው የዕዳ ቁልል 24.7 ቢሊዮን የአሜሪካ ዶላር መድረሱ የተወሳ ሲሆን ይህን ዕዳ በአሁኑ ወቅት ለመቅረፍ ምንም አቅም አለመኖርም ተያይዞ መነገሩ ብዙዎችን አስገርሟል። ከወያኔ ባለስልጣኖች አይን ያወጣ ዘረፋ ሌላ ችግሩን ይበልጥ ያባባሱት ዳውን ለመክፈል ወደ ሀገር ውስጥ ይገባል ተብሎ የታሰበው የውጪ መዋለ ንዋይ እያሽቆለቆለ መሄድና ሀገር ውስጥ ወደ ውጪ ከሚላኩ ሸቀጦች የሚገኘው ገቢ ከግማሽ በታች መውረዱ መሆኑ ታውቋል። በየጊዜው በብድር ከሚገኘው ገንዘብ ውስጥ በረቀቀ ስልት ቁንጮ ወያኔዎች የድርሻቸውን እንደሚወጭቁለት ብዙዎች በቁጭት ይናገራሉ።
በደቡብ ሶማሊያ ከኪስማዮ ከተማ አጠገብ ያልሸባብ ታጣቂዎች ባካሄዱት ድንገተኛ ጥቃት አንድ አሜሪካን ወታደር ሲገደል ሌሎች 4 የቆሰሉ መሆናቸው ታውቋል። የአልሸባብ ታጣቂዎች ጥቃቱን የፈጸሙት በነፍስ ወከፍ መሳሪያና በሮኬት ላውንቸር መሆኑ ታውቋል። ጥቃቱ በተፈጸመበት ወቅት ቁጥራቸው ያልተገለጸ አሜሪካን ወታደሮች የሶማሊያንና ኬንያን ወታደሮች ለማማከርና ለመርዳት በቦታው እንደነበሩም ለማወቅ ተችሏል። በ1985 ዓ.ም 18 የአሜሪካን ወታደሮች ከሞቱ በኋላ አሜሪካ ወታደሮቿን ሶማሊያ ውስጥ ከማስገባት ተቆጥባ የቆየች ሲሆን በአሁኑ ፕሬዝዳንት ትዕዛዝ ከ500 በላይ የሚሆኑ ወታደሮች በማማከርና በማስተባበር ስራ እንዲሰማሩ ተደርጓል። አልሸባብ ከ7 ዓመት በፊት በአፍሪካ ህብረት የሰላም አስከባሪ ግፊት ከመቋድሾ እንዲወጣ ቢገደድና ከዚያም በኋላ ተደጋጋሚ ጥቃት ቢደርስበትም አሁንም ጥቃት ለመሰንዘር አቅም ያለው መሆኑን በየጊዜው ከሚያካሄዳቸው እንቅስቃሴዎች ለማወቅ ተችሏል።
ብሔራዊ ክህደት ቀጣዩ የወያኔ ጸረ ኢትዮጵያ ወንጀል። ወያኔ ለስልጣኑ እንጂ ለሆዱና ከርሱ እንጂ ህዝቤ ለሚለው የትግራይ ህዝብ ሆነ ወርቀ ምድሬ ለሚላት ትግራይ ደንታ እንደሌለው ባድሜና ዛላምበሳን ለሻቢያ ሊያስረክብ መወሰኑ በግልጽ አረጋግጧል። በወያኔና በሻቢያ በባድመ ሰበብ ጦርነት ሊነሳ ሲል አህያ ከአህያ ቢራገጥ ጥርስ አይሳበርም፣ ጠባቦቹ ይጫረሱ ወዘተ በሚል ብንመክርም ሰሚ ጠፍቶ የወያኔን አደናጋሪና የማጭበርበር ኢትዮጵያዊነት አምነው ወደ ባድሜ ዘመቱ። ከባዕድ አገር መጥተው ያውም አንድም የፖለቲካ እስረኛ ሳይፈታ ድጋፍ የሰጡ ጥቂቶች አልነበሩም። መላ ኤርትራን ያስገነጠለ ቡድን ለባድሜ ሙቱልኝ ማለቱ ያስቃል ብንልም ሰሚ አልነበረም። ሳይውል ሳያድር መለስ ዜናዊና ስዩም መስፍን ወደ አልጀርስ ከተማ ተጉዘው ባድመና ዛላምበሳ የኤርትራ ነው የሚለውን ውል አጽድቀው መጡ። ይህንንም ክህደት የኢትዮጵያ ህዝብ በአጠቃላይ የትግራይ ህዝብ በተለይ እንደማይቀበላቸው በማወቃቸው በአልጀርሱ ስምምነት ባድመ ለኢትዮጵያ ተሰጠ ብለው ሊቀጥፉ ሞክረው በአጭር ጊዜ በመጋለጣቸውና የማያዋጣ መሆኑን በመረዳታቸው ቃላቸውን እንደገና አጥፈው ባድሜን አንለቅም ማለት ተገደዋል። ቀደም ዛሬ ግን ተገልብጠው ባድሜና ዛላምበሳን ለሻቢያ የሰጠውን ውል ተቀብለናል ብለዋል። ሻቢያ ተጠናክሮ መጥቶ ሊወጋቸው ስላሰጋቸው አይደለም። ድሮም ቢሆን ከኢትዮጵያ ይልቅ ለኤርትራ ቅድሚያ የሰጡት የወያኔ መሪዎች ለአገራችን ጥቅም ቅንጣትም የሚቆረቆሩ አለመሆናቸው የታወቀ ነው። ባድመን ለሻቢያ እንሰጣለን ብለው ዛሬ የተነሱት የኢትዮጵያ ህዝብ ትግል አናግቶ ሊጥላቸው በመድረሱ ሻቢያን ለማቀፍና ከሆነም የትግራይ ትግርኝን ድልዳል ለማደስ ነው። ወያኔ በጫካም እንደታዘብነው ይህ ከመጣ በዚህ መቋቋም ያ ከሆነ ወደዚያ መጠጋት የሚል የሽዋሽዌ ፖለቲካን አቋሙ ያደረገ ቡድን እንደመሆኑ መጠን ያገርና የህዝብ የሚለው መርህ የሌለው በመሆኑ ራሱን ለማዳን ባድመና ዛላምበሳን ለሻቢያ ሊሰጥ መነሳቱ ለሚያውቁት የሚያስገርም አይደለም። ከመቶ ሺህ ያላነሰ ዜጋ ደሙን ያፈሰሰው በከንቱ ሆነ ማለት ነው። ወያኔን በባድመ ረድተው ህዝብ ያስጨረሱ ሁሉ ህዝብን በይፋ ይቅርታ ሊጠይቁ ይገባቸዋል። የወገኖቻችን ደም በከንቱ እንዲፈስ ተባብረዋልና የትግራይ ህዝብም ይህን የወያኔ ክህደት በዝምታ ሊያልፈው የሚጠበቅ አይሆንም። ወያኔ መሬት ለግሶ ድጋፍ ማግኘት ልማዱ ነው። የቋራና ጎንደርን ለመሬት ለሱዳን ለግሶ የሱዳንን ድጋፍ አግኝቷል። የወልቃይት ጠገዴ መሬት ወዘተ ዘርፎ የነጋዴዎችና ተስፋፊዎችን ድጋፍ አግኝቷል። መሬት ለፖለቲካ ግብ ማዋል ልምዱ ነው። ባድመ ሄደ ዛላምበሳ ወያኔ ግድ የለውም ስልጣኑን እስከተበቀ ድረስ። ይህ የተፈጸመው ብሔራዊ ክህደት በሌላ በኩል ወያኔ ስልጣኑን ለማደላደል አዲስ ሹም አምጥቶ የሚጫወተውንም ቧልት ያጋልጥበታል። ለውጥ መጣ ሊሉ የከጀሉና ከጸረ ህዝቡ ቡድን ጋር ሊተባበሩ ሊተቃቀፉና ራሳቸውን በኩል ብሔራዊ ክህደት ሊፈጽሙ የተዘጋጁት ክፍሎች ሊረዳቸው ያልቻለውን ሀቅ ያሳያቸዋል። ወያኔ ለማደናገር ጎብጦና ተጎንብሶ አዲስ ሹም ስልጣን የያዘ አስመስሮም ሊቀጥል መቻሉን ያረጋግጣል። ይህን አሌ ብለው አዲሱ ሹም ስልጣን ይዟል ብለው የሚደርቁ ካሉ ደግሞ አዲሱ ሹም ባድመና ዛላምበሳን ለሻቢያ በማስረከብ ይህ ነው የማይባል ብሔራዊ ክህደትን ፈጽሞ በሰማዕት ደም ባያሌው ቀልዷል ማለት ነው። በዚህም በዚያም ግን ጸረ ኢትዮጵያዊውን አገዛዝ ሊደግፉና ሊያቅፉ የተነሱት ሁሉ በፈጸሙት ብሔራዊ ክህደት ተጸጽተው ሲናገሩ ለማድመጥ ህዝብ ይፈልጋል። በህዝብ ትግል የተገኙ እሴቶች ሁሉ ለወያኔ ቅርጫ መቅረባቸው ራሱ ሌላ ክህደትና ጸረ ህዝብ ውሳኔ ነው። አዲስ የተባሉትን የሚመለከት ውርደትም ነው ሊባል ይችላል። ለትግራይ ከበርቴዎችና ለባዕድ ካፒታሊስቶች የሚያመች የኢኮኖሚ ፖሊሲና አቋም ጸረ ኢትዮጵያ ነው። ለኢትዮጵያ የሚበጅ ምንም አይነት እርምጃ ከወያኔ እንደማይመጣ ግልጽ ነው። ለውጥ የተባለውንም በልማታዊ እድገት መርህ መሰረት ብሎ ማጠሩ በራሱ ሳይከካ ተቦካ ነው። የሚከሽፍና የከሸፈ የሀገር ተቋሞችን በጅምላ ለግል ሀብታሞች ቅርጫ ማቅረቡ እንኳን ኢትዮጵያን ለመሰሉ ድሃ ሀገሮች ቀርቶ ለበለጸጉ የአውሮፓ ሀገሮችም እንደማይጠቅም የተረጋገጠ ጉዳይ ነው። ኡጋንዳን ይመለከቷል። በፈረንሳይ እየተካሄደ ያለው የሥራ ማቆም አድማ፣ የእንግሊዝ የባቡር ትራንስፖርት በታቸር በየተሳሳተ ፖለቲካ የደረሰበት ውድቀትና ኪሳራ፣ የደቡብ አፍሪካ የኢኮኖሚ ሁኔታ መዛባት ሁሉ ትምህርታዊ ናቸው። የሀገራችን የውጭ ምንዛሪ እጥረት ሆነ የኢኮኖሚ ክሳራ ከወያኔ አቋም ዝርፊያና ሙስና ጋር የተያያዘ ነው። ከጸረ ላባደር ጠቅላላ ፖለቲካው ጋር በኤፈርት ሜቴክና ከቻይና ጋር ባለ የተዛባ ግንኙነት የተነሳ ባጭሩ በስልጣን ያለው አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ በመሆኑ ፍየል ወዲህ ቅዝምዝም ወዲያ ሆነና ወያኔ ለቀውሱና ችግሩ መፍትሄ ሊል የሚሻው ያልሆነውን ነው። የሀገራችን መሬት በአርበኞች ደም የተጠበቀውን በሚሊዮኖች መስዋዕትነት የተከበረውን ከሃዲው ወያኔ ለሱዳንም ለሻቢያም መስጠቱ ማንነቱን እንደገና ገሃድ ያደርገዋል። የሚጠራጠሩ ካሉ እንጂ በአሁኑ ጊዜ ብዙሃኑ የኢትዮጵያ ህዝብ ወያኔ ጸረ ኢትዮጵያ ከሃዲ መሆኑን ካወቀ ዓመታት አለፉ። ከዚህ ከሃዲ ቡድን ጋር ሊሰለፉ ያቆበቆቡ ሮጠው የገቡ እቀፈን ብለው የሚለምኑ እድል አያምልጠን ብለው ቋምጠው ያሉ ሁሉ ወደዱም ጠሉም በአገራችን ላይ ክህደትን እየፈጸሙ ወይም ክህደታቸውን እየደገሙ ናቸው። ስም ዝርዝራቸው ከህዝብ ያልተደበቀ በመሆኑ በዚህ እንዳለ እናልፈዋለን። ብሔራዊ ክህደት ወይም ኢትዮጵያን መካድ ስንል ምን ማለት ነው? ከኢትዮጵያ መሰረታዊ ጥቅሞች ተጻሮ መቆም፣ የኢትዮጵያን መሬት ለባዕዳን አሳልፎ መስጠት፣ ከህዝብ ጠላት ጎን መሰለፍ በአገር ላይ ከፍተኛ ጉዳት ማድረስ የሚለውን ያጠቃልላል። በዚህ የሚፈረጁ ሁሉ በብሔራዊ ክህደት ወንጀል የሚከሰሱ ናቸው። ይብላኝ ወያኔና ጨፍሮቹን አገር ወዳድ ለውጥ አምጪ ብለው ሊያሻሽጡ ለሞከሩ ኢትዮጵያን ለአደጋ ማጋለጥ፣ ለአደጋ ስትጋለጥ አለመታደግ ኃጢአትም ወንጀልም ነው ብለን ነበር ማለቱን ባንፈልግም ከወያኔ ሌላ አልጠበቅንም። አዲስ ሹም መጣ ብለን እንደ ማፈሪያ ምሁሮችም አላረጠረጥንምና ቅር የሚለን የለም። አይናችንን ከፍተን መታወርን፣ ተመክሮን ክዶ ዳግም መጫወቻ መሆንን አልመረጥንምና ወያኔም አዲሱ ሹምም ደግ ያመጣሉ ብለን አልጠበቅንም። ከጎረቤቶች ጋር ሁሉ ኢትዮጵያ በሰላም እንድትኖርና ችግሮቿን ሁሉ በሰላም እንድትፈታ ምኞታችን መሆኑ ግልጽ ቢሆንም መሬታችንን ሸንሽነን እየሰጠን ወደብ አልባ የሆነው አልበቃ ብሎን ማለት ነው መሆን የለበትም። የአገራችን አየር መንገድ የወያኔ አየር መንገድ ከሆነ ዓመታት ቢያልፉም የኢትዮጵያ ንብረት ለወያኔም ለአረብና ቻይናም ሲሸጥ ማየቱን የምንመርጥ ሊሆን አይችልም። ህዝባችንን ለባዕድ ብዝበዛ ይበልጥ መጋለጡ ምን ጥቅም ሊያመጣ እንደሚችልም አጠያቂ ነው። የወያኔ ውሳኔ የክህደትና የውድቀት እንጂ ሌላ ሊሆን እንደማይችልም ከወዲሁ መተንበይ ያስደፍራል። ፈረንጆቹና የወያኔ ጭፍሮች ግን አዲሱ ሹም ለውጥን በለውጥ እያከታተለ አመጣ ሊሉ የሚቀጡት መላገራችንን በከባድ ዕዳ ጥለው ያው የተለመደው የአገሪቷ ኢኮኖሚ ተመነደገ ሊሉን የምንጠብቀው ነው። ባዕዳን ተጠቃሚዎችና የወያኔ የጡት እናቶች ናቸው። ስለዚህ በማወናበዱ ተካፋይ ናቸው። ወያኔ ደግሞ ለውጥ መጣ የሚለውን መሸጥ ፍላጎቱ ነው። ሰላም ከኤርትራ ጋር በሚል ብሔራዊ ክህደቱን ሊሸጥም ዘመቻ ተጀምሯል። በዝምታ የምናልፈው መሆን የለበትም። በትግራይም በሌሎች ቦታዎችም አገራችን አትሸጥም በሚል ተቃውሞ መፋፋም አለበት። ሁሉም የፖለቲካ እስረኞች ይፈቱ፣ ሁሉን አቀፍ የሽግግር ሂደት እውን ይሁን፣ ጸረ ሕዝብ አዋጆች ሁሉ ይሻሩና መሰል መፈክሮችን አንግቦ ተቃውሞን ማስፋፋቱ አማራጭ የሌለው ግዳጅ ነው። ከሃዲውን ወያኔ በጽናት እንታገለው። ከሃዲና ባንዳ ቡድኖችን በትግላችን እናሸንፋቸው። የኢትዮጵያ ሉዓላዊነት ይከበር። በባድመና ሌሎች ግንባሮች በወደቁት ላይ የሚያላግጡትን ማቀፍ ሳይሆን ሽንፈትን ማስታቀፍ ነው ግዳጃችን። ጸረ ወያኔው ትግላችን ተፋፍሞ ይቀጥል።
ፈርዶበት አማራ ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባል ወለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከርቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቁ በመከራው ታንቆ እንብኝ የሚልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ጉንዱን አጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልኩል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ያገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገስቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
እስቲ እንነጋገር እስቲ እንደማመጥ ማርያ ቴሬዛውም በድንገት ያልቀና ሲኞሬ ሶላቶም ጥሎ ይጣፋና ያስተዛዝበናል ይሄ ቀን ያልፈና
يتبالون مانسات النقددالن زاري وياني لي قررت يالون ادميون لما الرازم بفتارو قرر قرر تاكمو يهزبن تقل اسكموننا اصال لفو ستاو وسوننا قلاوي تقماتشو اللي اموال بيتنسو يقرر قرر فيالوش بستوال بزيف بزيا يتفلال لقونا يتشاتتو ويانين دي دقفو بمكبز بزلاي ناتشو يه الجل اندى عملتن بميل بأسراز ايمتو سماني سوستامت مهرت سيلو اندى تدمتو تولو عقرنا هزبي عالنون او قزونا تقاسي زو تاريكاوي كهدتن داقم دي فالسمو تنستوال يترا اقوام ليونتنا حسابن يما السمات مبت تياكي ايدلم يجيبيان اتعكف لنا ينقايزو تاوان يمي ملكتناو اننا قاقر بلنال سنلم سننا قرم قويتانال يلم دباتشو بانداوش انجاوش انا كهاديوش بمي تبقو بات مزافكاتشو يمن تبقو نبارنا اياس قرمانم بتالي بوچا قرو تشالو نزي توساكوش يهزب قورا مادنا قرون اكتمو وياني قون بيفا بيلتفو لتقلاتشن تاكامينجي قوجي ايدلم كادمم وياني قاهدو ساقدو عرون سيلاتشو ودوش اندقنا يفلسو خافرت بيسوشناتشو لتدن اقروت قن لما سرداتنا حقو لما سجبت عهنم انموكرادن يوياني ناشفروتشو من نشاو لوت متوال بيتوبيا يميلنو إلا ما سامن وياني يوستو شقر اندال لهونو يتكفافلنا بتليم اهديت بميبالو يتدفكم اسمسلو ماقربون مرتوال يهونن بللاتشو من تقوطا تارين دهونا لما سرقت وياني عادي سون شم مكالي وسدو يورك ازار انديرنا نفس قداون ملس اندياو الدس آس قددو ينبراون ماتينو ببكا نبر وياني وستاوي چگر يمتابت بودن اندامونو متان بزي بكول يراسون كادريوس كعينيو سيد بليلا بكول بهزب زندگن يتنفس بطال باند بكل عدسون شوم عالفوم سراغ قزازو عدرقوليا كربسيتر فليلا بكل دقمو نقار عالمو عالقبايا لأتشو كادريوش أسبل لهان سلميروت النسو اللي عرقاق قاسي النسا عدسو شوم يراسو مساري النابو تشلامونون ما عرقاقات يقددال بزوش عدسو شوم قرانناك انسيك أبادتر يسو ميمسلاتشو جوا جوه بمسارتو يالكوشو يوايانيوش نو لسلطان النافر الفاري يقعمتو تجميلو تنك قمت من ناس قبام منكوا لو تيمتانو لمالت من ايه تدرقنو من السدي الدرقي مسلال من تلوتو البلان متايك يقديونال سلطان بمان نجنو عدراش مولو سوت ارتو مدسكورنا تكي تسرنيو تشن ملكك يسلطان بالبيت مهوناي دلم سلطان كالن بيتو بيامسلا قروش من طورون دهننتون اكونوميون اغريتوان اكوتاد ترال يميلونو زاري ياغاراتشن عزاش بالسلطان بوياني قويا يدقو كولونير سايحون النسبهات بركت جبرسيون سامورا أباي عزيب وزتا وياني نا يتقرأي تولاجوش بچا ناچو لما تبالي قدو تبالي آتي سوشوم يميادن كو دمكنا راسوم تشواميون بيهون يوياني بچلوش ناچو وياني كالفقادة اي تنفسوم آهنم استنفاسات شون بساكون دلياكوام باتشو يمي چلنو. يزي مغشاس كهونو درسجن ونيتاو اسكيم مچات چلت سايو الدم ياستنا قداد شوال يچلات شوال. كالونا رقمو يالما يو اوتوم ساتا يهديسو شومننا مسلو چوتا يهونال. بتاقبار سننائي كتفتوت اسرينيو چالتفتوت بزوشيو چيبل تالو. آهنم قبرسي يل بسكاكي هونيتا قدروال. አሁንም ዜጎች በአዲስ አበባ ሳይቀር ቤታቸው እየፈረሰ የፎክ ስራውና መሬቱ ለወያኔ እየተሰጠ ነው። አሁንም አማራው ላይ ይህ ነው የማይባል ግፍ እየተፈጸመ ነው። አሁንም ባድመን መልሶ ለሻቢያ ለመስጠት ልመና ተይዟል። አሁንም በዝርፊያ ተቋሞች ላይ እናዚብ ተሹመዋል። አሁንም ህዝብ ባሰቃቂ የኑሮ ውድነት ይጠበሳል። አሁንም ሰፊው ህዝብ በሰፊው እየተፈናቀለና እየተገደለ ነው። وياني يرسبرس قدياون يرقبونو من تلوته لنكس تنقرس تالين يمي لافتش اللي متانجي عدسة قزاز ديموكراسي سرعات دفزاوم التاية ديسكور تقاف ننجي لجوش ستاردو ماسكو مالچالنم بقبرسي يلوغن سيساك اينا قدولوسيون لندرس اللت التالنم
በተበደለ ህዝብ ስም ተደራጅተው ሲዘርፉ አየን እንጂ ተጠቂው ህዝብ ታዳጊ ሲደርስለት አላየንም። ገሌን ፈቱ ስንል ስንት ብዙ ሺ ገና አልተፈታም። 27 ዓመት ደብዛቸው የጠፋ ሊፈቱ ቀርቶ ስማቸውም አይነሳም፣ ድርጅቶቻቸውም አይጠቀሱ። በመሆኑም ለውጥ መጣ ብሎ የሚያስደስተን ሁኔታ ለብዙዎች አልታየንም። ወልቃይት ጠገዴ፣ ቋራ ሰቆጣ ከዘረ ኢትዮጵያ ዛፍ ደግሞ ለኢትዮጵያ የሚበጅ ቅርንጫፍ ይገኛል ብለን ራሳችንን ለማሞኘት ፍላጎት የለንም። ያየነው መከራና ፍዳ የሚበቃ ነውና ዛሬ የአዲሱ ሹም አጫፋሪ ሆነው እንደግፍ እንደግፍ ጫጫታን የሚያሰሙት እነማን እንደሆኑ ለሁላችንም የተሰወረ አይደለም። የአሶሳ አርባ ጉጉ የበደኖ ጫጫፊዎች በአዲሱ ሹም ጊዜም አማራው ሲሰለብ ሲቆራረጥ ማየቱ ደስተኛ ያደርጋቸዋል እንጂ አርቃቸውም። አዲሱ ሹም ሹማቸውና የሚፈልጉት ነው። ሌሎች አድርባዮች ደግሞ እድሜም እየገፋ ሲሄድ ይፈለግ የነበረው ፍርፋሪ እየራቀ በመምጣቱ ይህ የመጨረሻ ሙከራቸው መሆኑ ነው። ጠባቦችና የግንጠል አባወራዎች ደግሞ ትንሽ ክፍተት ለግላቸው አግኝተው ያው ጸረ ህዝቡ አገዛዝ እስከቀጠለ የሚያስከፋቸው የለም። ባዕዳኑም ጭብጨባውን የሚፈልጉት ነው። ባላቸው አቅም አገር ወዳድ ኃይሎችን ሊያዳክሙ በመጣር ላይ ያሉት አለምክንያት አይደለም። ቀደም ብለን እንደነበረው ደግሞ ጉዳዩ አዲሱን ሹም የሚመለከት አይደለም። ሰውየው ትልቅ የሆነ መስሎት ቢንጠራራም ችግሩ ያለው በወያኔና በኢትዮጵያ ህዝብ መሃል ብቻ ነው። በሁለት ዝሆኖች ስር ያለ ሳር ነው ሹሙ። ሁኔታዎች ረግጠው የሚያልፉት በግርግሩ ተጠቅመን እንሾማለን ያሉትም አድርባዮች በግርግሩ የህዝብ ቁጣ ሰለባ ሆነው በላን ሲሉ የሚበሉ ይሆናሉ እንጂ በሹመት የሚንበሸበሹ አይሆንም። የተጨባጩን ሁኔታ በጥሞና ካጤን ነው ይህ ሁሉ ሀቅ ቁጭ ብሎ ይታያል። በተስፋና ለፍርፋሪ በመቋመጥ ከተነሳን ግን ሀቁ ይሰወርብናል። በዚህ ላይ አሳዛኝ የሚሆኑት ፍጥሮች ደግሞ ለወያኔ አድረውና ህዝብን በድለው የነበሩት ውዳቂዎች ሳይሆኑ ይህን ሁሉ ዓመት ጸረ ወያኔ ነን ብለው ቆይተው አሁን በመጨረሻው ራሳቸውን የሚያቆሽሹትና ታሪካቸውን የሚያበላሹት ናቸው። ወገን የወገኑ መከራና ስቃይ ካልተሰማው ሰው ነኝ ብሎ ሊናገርም የሚችል አይሆንም። በሰላሳ ወይም ሰላሳ ሺህ ዶላር አገሩን ህዝቡንና ሰብዕናውን የሚሸጥ ዜጋ ኢትዮጵያዊ ሊባልም አይገባው። ልጆቹን አንደላቆ በውጭ አገር እያስተማረ ልጆቻችን መንገዳዳሪ ተጠቂ በረሃብ የሚጠበሱ ሲሆኑ ደንታም የማይሰማው የህዝባችን አካል አይደለም። የሚያገኘው ገንዘብ የወገን ደም የሚሸት ነው። ከርሱን የሚሞላው በወገን አስከሬን ላይ ተረማምዶ ነው። ኢትዮጵያ እያለቀሰች ከገዳይዋ ከበዳይዋ ጋር ሊተቃቀፍ ሲሯሯጥ ማየቱ ደግሞ ያሰቅቃል። ስንት ሺህ ደሃ አማራ ተፈናቅሎ ረዳት ባጣበት ለአንድ ለተፈታ እስረኛ አዋጥቶ በሚሊዮን ብር መኪና ለመግዛት መነሳት ህሊና ቢስነትን ያመለክታል። ለነጋሶ ጊዳዳ መኪና መግዛትም ምንም ትርጉም የለውም። በአማራው ስም በጎንደር ስም ብዙ ሺህ ዶላር አካብቶ አማራው ለስቃይ ሲዳረግ መታደጉ ከብዶ ገንዘብን ለጠላቶቹ መደጎሚያ ለማዋል መነሳቱ ደግሞ አሰቃቂ ክስተት ነው። እንነጋገር ካልን ሀፍረቱ እየዋጠን መሆኑን መካድ የምንችል አልሆንም። በውጭ አገር ነዋሪውን ኢትዮጵያዊ ለአዲሱ ሹም ሰለባ ለማድረግ እየተካሄደ ያለው ሴራ ያጤኗል። ይህ ሁሉ ተዳምሮና ውሎ አድሮ ግን የሚያመጣው ለውጥ አይኖርም። ወያኔም ከውድቀቱ አይድንም። ይህም የሚሆነው ወያኔ ከወያኔነቱ የሚለወጥ ባለመሆኑ እንጂ በራሱ ኮሎኔል ጥረት እንደማይሆንም የሚታወቅ ነው። ለዚህ ነው የትግሉ ተፋፍሞ መቀጠል ምንም አማራጭ የሌለው ሆኖ የሚገኘው። የተለወጠ ሁኔታ አለ ይሉናል። መሰረታዊ ለውጥ አላየንም። የነሱ አድርባይነት ግለቱ ነው የጨመረው። ሹሙ አቅም የለውም ሊኖረውም አይችልም። ስልጣን በወያኔ እጅ እስከቆየ ድረስ አዳራሽ ሙሉ የወያኔን ጀነራሎች ሰብስቦ ስለ ሀገር ጦር ማውሳቱ የጦፈ ጉንጭ አልፋ ስምሪት እንጂ ምንም የሚፈይደው የለም። ጦሩን ወያኔ ይዞት እስከቀጠለ ድረስ አዲሱ ሹም ከመጣ በተለይ በአማራው ላይ በልዩ ኃይል አማካኝነት በኦሮሞው ላይ ግፉ ተበራከተ እንጂ አልጠፋም። የሀገራችን ገንዘብና ንብረት ይበልጥ ተዘረፈ እንጂ አልቆመም። ይበልጥ ለአደጋ አገራችን ተጋለጠች እንጂ ለገንጣዮችና አራጆች ተመቻቸች እንጂ ከአደጋ አልራቀችም። ኢትዮጵያ አገራችንን ለመጠበቅና ለማዳን አሁንም አገራዊ የተባበረ ትግላችንን አጧጡፈን ወያኔን ማስወገድ መቻል አለብን። የአካባቢው ሁኔታንም ስናጤን ወያኔ የያዘው የፖለቲካ አገራችን ኢትዮጵያን የሚጎዳ ነው። አላሙዲን ፍቱልኝ ብሎ ሊለምን የሚሮጥ ሹም የራሱን እስረኞች ሳይፈታ ለኢትዮጵያ የሚበጅ ላለመሆኑ ሌላ ምስክር ነው። ለዚህም ነው ኢህአፓ እንደ ድርጅት አዲሱን የወያኔ ሹም ያው ወያኔ ብሎ የሚቃወመውና የሚታገለው። የድርጅታችንን ስም ተጠቅመው ለወያኔ ሊያድሩ የተነሱትንም ከዚህ በፊት እንዳደረግነው ሁሉ ከጥቅም ውጭ የምናደርጋቸው ነን። ኢህአፓ አንድ ነው። ኢህአፓ የኢትዮጵያና የህዝቧ ወታደርና አለኝታ ነው። ለወያኔም ለባዕዳንም አያድርም። ቃል ኪዳናችን ይህ ነው። ጸረ ወያኔ ትግላችን ይፋፋም፣ ባንዳነትና ተገዥነት ይውደም።
Oh,